የዛሬው ትምህርታችን አምስተኛ ክፍል ነው። ትምህርት አምስት፣ ጋብቻ እንደ እግዚአብሔር ቃል ይሆንና ዛሬ የምንመለከተው ለጋብቻችን ጥሩ ሞዴል ማን ነው የሚለውን ነው። ለጋብቻችን ማንን እንምሰል? የማንን አርአያ እንከተል? ማን ነው ለጋብቻ ሞዴል? ለባልስ ሞዴል ጥሩ ሞዴል ማን ነው? ለሚስትስ ጥሩ ሞዴል ማን ነው? ያንን ነው የምንመለከተው። በቀረን ጊዜ አዲስ ኪዳን የያዛችሁ ሁሉ ኤፌሶን ምዕራፍ አምስት አውጡና ያንን እናነባለን። ኤፌሶን ምዕራፍ አምስት ከቁጥር 21 ጀምሬ አነባለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። አሜን። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችም ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። ይሄ የከበረ አስደናቂ የሆነ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር ስለ ሁሉ ነገር ስለሚያስብልን ስሙ የተባረከ ይሁን። ለዚህም ዓለም ለሚመጣውም ዓለም የሚያስፈልገን ነገር ሁሉ እግዚአብሔር አዘጋጅቷል። ልብ ለሚለውና ለሚያነበው ደግሞ እግዚአብሔር በቃሉ ሁሉን ነገር አስፍሮልናል። ስለዚህ ጌታ የተባረከ ይሁን። ባልና ሚስት እርስ በርሳቸው ባላቸው ግንኙነት የማንን አርአያ ነው መከተል ያለባቸው? ማንንስ ነው መምሰል ያለባቸው? ሐዋርያው ጳውሎስ ሲጽፍ ወንዱ ሚስቱን ክርስቶስ ቤተክርስቲያን እንደወደደ እንዲሁ ውደድ ይለዋል። ክርስቶስ ቤተክርስቲያንን እንደወደዳት እንዲሁም ባል ሚስቱን ይውደድ። ሴቶችም ደግሞ ሚስቶችም ለጌታ ኢየሱስ እንደምትገዙ እንደዚሁ ለባሎቻችሁ ተገዙ ይላል። ዘላይ ምናየው ለሁለቱም ሞዴል ጌታ ኢየሱስ ነው። ለባል ሞዴል ጌታ ኢየሱስ ነው። ለሚስትም ሞዴል ጌታ ኢየሱስ ነው። በዛሬው ምሽት ጥናታችን ይሄ እንዴት እንደሆነ ነው የምንመለከተው። ወንድ ሲፈጠር ለመሪነት ነው ብለናል። ይህን ቀደም ብለን አይተናል። ቤቱን በፍቅር ለማስተዳደር ለቤተሰቡ የሚያስፈልገውን ለማቅረብ የሚተዳደሩበትን የሚበሉትን የሚለብሱትን የሚኖሩበትን ለመስጠት ባለቤቱን እንደ ወንድሟ እንደ ጓደኛዋ ሆኖ ለመደገፍ ከዚያም ጋብቻ የሚገኙትን ልጆች ተንከባክቦ አሳድጎ ጥሩ ዜጎች ለማድረግ ይህን የመሳሰለው ኃላፊነት የባል ነው። ከባድ ኃላፊነት ነው። ነገር ግን ለዚህ ሰው ሊከተለው የሚገባው ሞዴል አለው። ያም ሞዴል ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ እርሱ ቤተ ክርስቲያንን ወደደ። በዚያ መጠን ከዚያ ምንም ሳይጓደል ክርስቶስ ቤተ ክርስቲያንን በወደደበት መጠን እንዲሁ ባል ሚስቱን እንዲወድ ታዟል። ክርስቶስ ቤተ ክርስቲያንን ወደዳት። ምን ሆና ነው የወደዳት? ምን በጎ ነገር አይቶባት? ምን ጽድቅ አይቶባት? ጽድቃችን እንደ መርገም ጨርቅ መሆኑን ኢሳያስ ይነግረናል። እንዲሁ ነው የወደዳት። እንዲሁ ወዷትም ለእርሷ መስዋዕት ሆኖ ራሱን አሳልፎ ሰጠ። እናንተና እኔ ውበት ኖሮን ጽድቅ ኖሮን በጎነት ኖሮን ሳይሆን እንደ ኮበለልን እንዳመጥን እንደ ወደቅን እንደ ተነሳን እግዚአብሔር ሳይለወጥ ፊቱ ሳይከፋው ሳያኮርፍ ተስፋ ሳይቆርጥብን አሁንም ይወደናል። አጋፔ ፍቅር የሚባለው ይሄ ነው። ምንም በጎ መልስ የሌለው እንዲሁ በነጻ ሰውን ስትወዱ ያ ነው አጋፔ ፍቅር፣ መለኮታዊ ፍቅር። እንደዚያ አይነት ፍቅር ነው እኛም ወንዶች ለሚስቶቻችን እንድናሳይ የሚፈለግብን። ሰፊ ልብ ያለው ታጋሽ የሆነ ቻይ የሆነ ነገሮችን በትዕግስት የሚመለከት የማይቆጣ አደጋ ጣይ ያልሆነ የዛ አይነት ፍቅር የክርስቶስ አይነት ፍቅር በእኛ ውስጥ ለባለቤቶቻችን ለልጆቻችን እንዲተላለፍ እግዚአብሔር ይፈቅዳል። አስፈላጊም ቢሆን መስዋዕት መሆን በሚያስፈልገን ቦታ መስዋዕት እንድንሆን ለቤተሰባችን እግዚአብሔር ይፈልጋል። ክርስቶስን ምሰሉ። ሌላ ቦታ ላይ ሐዋርያው ጳውሎስ ክርስቶስን ልበሱ ይላል። እንደ ክርስቶስ አንደበት፣ የባል አንደበት፣ የፍቅር አንደበት ሊሆን ይገባል። እንደ ክርስቶስ እጅ፣ እጆቹ በፍቅር መዳሰስ የሚችሉ እጆች፣ የሚነኩትን ሁሉ የሚፈውሱ እጆች እንዲሆኑ ጌታ ይፈልጋል። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እንኳን ለሕይወት ጓደኛችሁ አብራችሁ ለምትኖር ልትደግፋችሁ ቃል ኪዳን ለገባች የልጆቻችሁ እናት ቀርቶ ለሌላውም ሰው እርስ በርሳችሁ እኔ እንደወደድኳችሁ ተዋደዱ። ክርስቶስ በመዋጀት ፍቅር ቤተ ክርስቲያንን ወደ ራሱ መልሶ በደሙ ገዛት። እዚህ ላይ ልብ በሉ፣ የሪደምፕሽን ላቭ የሪደምፕሽን ላቭ ጌታን ከሰማይ ሰማያት አውርዶ ከሰማይ ዙፋኑ አውርዶ እዚህ አቧራ ላይ ከእናንተና ከኔ ጋር አቧራ ላይ እንዲራመድ ድንጋይ ተንተርሶ እንዲተኛ ያደረገ ፍቅር ሪደምፕሽን ላቭ ነው፣ የመዋጀታችን ፍቅር። በዛ በመዋጀት ፍቅር መጠን ነው ቤተሰባችን እንድንወድ ጌታ የሚፈልገው። በጣም አስደናቂ ነገር ነው። በጣም አስደናቂ ነው። ቤተሰባችንን ስንወድ፣ የትዳር ጓደኛችንን ስንወድ ስውር የሆነ የመዋጀት ስራ እንሰራለን። ነፍሳቸውን እናጸድቃለን ለማለት ሳይሆን ለኃጢአታቸው እዳ ዋጋውን እንከፍላለን ለማለት ሳይሆን በልዩ መንገድ እንዋጃቸዋለን። ከረሃብ፣ ከአደጋ፣ ከውድቀት፣ ሊደርስባቸው ከሚችለው ነገር ሁሉ እኛ እንዋጃቸዋለን። ስለዚህ እኔ ለባለቤቴ ያለኝን ፍቅር፣ ሊኖረኝ የሚገባኝን ፍቅር ክርስቶስ ሊዋጀኝ ካደረገው ፍቅር ጋር የእግዚአብሔር ቃል ያወዳድረዋል። የሚያስገርም ነገር ነው። ባል ሚስቱን የመዋጀትን ያህል ሊወዳትና ሊንከባከባት ይገባዋል። እውነት ነው። የጌታ የኢየሱስ ክርስቶስን ሕይወት እኮ ብትመለከቱ ወገኖቼ እንደዚህ ነው ያደረገው። ጴጥሮስ ሲክደው ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ያለው ሲክደው ዞር ብሎ በፍቅር አይን ነው የተመለከተው። በፍቅር አይን ጴጥሮስም ያን አይን ላይን ግጥም ካሉ በኋላ ያን ያዘነውን የጌታውን አይን ባየ ጊዜ ወጥቶ አለቀሰ። በኋላም ጥሎት ወደ አሳ ማጥመዱ ተግባር ተመልሶ ነበር። ኢየሱስ ግን አልተወም፣ ተከትሎት ሄደ። ገሊላ ድረስ ተከትሎት ሄዶ ይቅር ብሎ እንደገና የረኝነት አገልግሎት ተግባር ሰጥቶት ኃላፊነት ሰጥቶት ከሐዋርያቶቹ አንዱ ሆኖ አገልግሎቱ እንዲቀጥል አድርጎ ጌታ ጴጥሮስን መለሰው። ፍቅር ሰው ይመልሳል። ሰዎች እናንተን ሊጥሏችሁ ይችላሉ፣ እንደማይረባ እቃ ይሄ ዋጋ ቢስ ነው ብለው አሽቀንጥረው ሊጥሏችሁ ይችላሉ። ኢየሱስ ግን አይጥላችሁም። በዛው መጠን የህይወት ጓደኞቻችሁን መጣል የለባችሁም። የህይወት ጓደኞቻችሁን መጣል የለባችሁም። በዮሐንስ ወንጌል ላይ ያችን በምንዝር የተያዘች ሴት እንዴት አድርጎ በፍቅር በይቅርታ እንደ ተቀበላት ደግሞ ተመልከቱ። ያም የሚደንቅ ነገር ነው፣ የሚደንቅ ነገር ነው። እንዲህ አይነቱ ፍቅር ነው ለትዳር ጓደኞቻችን እንድናሳይ ጌታ የሚፈልገው። በመስቀል ላይ በስቃዩ መሀል ለሚጠሉት እንኳን እንደማለደ አልቀበል ብላ ያሳደደችውን ኢየሩሳሌም ከተማ እንዳለቀሰላት ታውቃላችሁ። ኢየሩሳሌም ዛሬም አልቀናትም። አሁንም ሊከፋፍሏት ይፈልጋሉ። ያልወረራት አረማዊ መንግስት የለም። ያልፈሰሰ ደም የለም እዛ። ያንን ያቅ ስለነበረ ጌታ ደብረ ዘይት ተራራ ላይ ቁጭ ብሎ ባሻገር እያየ ከተማይቱን አለቀሰላት። አልዓዛር መቃብር ላይ ቆሞ ሞት በሰው ልጅ ላይ ያደረሰውን ጥፋት እያሰበ አለቀሰ። የሚያስለቅስ ፍቅር፣ የሚያስለቅስ ፍቅር። በሄደበት ስፍራ ሁሉ ደግ ሲያደርግ፣ በሽተኞችን ሲዳስስ ሲፈውስ እዩት። አይሁዳውያን ለብዙ መቶ ዓመታት የጠሏቸውን ሳምራውያንን በፍቅር ሲቀበል እዩት። እንደዚያ ነው ሚስትህን ውደድ የሚልህ። ወንጌሉንም በቅድሚያ ወደ ሰማርያ እንደላከ እናውቃለን። ክርስቶስን ምሰሉ፣ ክርስቶስን ልበሱ ተብለን ተደጋግሞ ተነግሮናል። በጋብቻም ሕይወት እንዲሁ ክርስቶስ የእኛ ሞዴል ነው። ምሳሌ ብቻ ሆኖ አልመጣም፣ ራሱንም አሳልፎ ነው የሰጠው። ስለዚህ ወንዶች ክርስቶስ ቤተ ክርስቲያንን እንደወደደ፣ ክርስቶስ ኃጢአተኛውን እንደወደደ እንዲሁ ሚስቶቻችሁን ውደዱ። ክርስቶስ ቤተ ክርስቲያንን ሲያፈቅር ሁኔታዋ እንዴት ነበር? ለፍቅሩ ተገቢ ብቁ አልነበረችም። በፈጣሪ እርግማን ስር የነበርነውን ቁጣው እና ቅጣቱ የተቃጣብንን ነው የወደደን። ቤተ ክርስቲያን ንጹሕ አልነበረችም፣ ፍጹም ሆናም አታውቅ። ስለዚህ ሊያነጻት ሊቀድሳት መጣ። በኃጢአት የጠቆረች ውበቷ የጎደፈባት ነበረች። ክርስቶስ ቤተ ክርስቲያንን እንደወደደ ባልም ሚስቱን እንዲሁ ይውደድ፣ እንዲሁ ይውደድ፣ እንደ ክርስቶስ እንደ ሞዴሉ። ቤተ ክርስቲያን ክርስቶስን የሚማርክ አንዳች አልነበረባትም። ልትከበር ተገቢ ያደርጋት ሊያደርጋት የሚያደርጋት አንድ ነገር በውስጡ አልነበረም። በፍቅሩ ስታምስ ስትፋንን የኖረች ነው። የተጠላችና በገዛ ደሟ የተለወሰች ነበረች። ከወደቀችበት ማጥ ነው ወርዶ ያነሳት። የልባችንን ሁሉ ክፋት እያየና እያወቀ ነው የወደደን። እንዲሁ ባል ሚስቱን ይውደድ። ፍቅሩ ቁጥብ አልነበረም፣ የሰጠው ራሱን ነው። ፍቅር የሚመዘነው በሚያቀርበው መስዋዕት ክቡርነት ነው። ዱ ሄሮድስ እንኳ በስጋ ስሜት ተገፍቶ ለደነሰችለት ወጣት የመንግስቴን እኩሌታ ሰጣለሁ አለ። ሐዋርያው ዮሐንስ ሲጽፍ ሰው ለወዳጁ ነፍሱን ከመስጠት በላይ ለሰው ከዚህ የበለጠ ፍቅር የለም ይላል። የመጨረሻ ስጦታ እሱ 10,000 ዓለም ፈጥሮ መስጠት ይችል ነበር። ሚሊዮን መላእክት መስጠት በቻለ ነበር። የሁሉም ፈጣሪ የሆነው ግን ራሱን ነው የሰጠው። ክርስቶስ ቤተ ክርስቲያንን እንደወደዳት እንዲሁ ባል ሚስቱን ይውደድ። ይህንስ ያደረገው ለምንድን ነው? ይህን ያደረገው ሊያስውባት ነው። ቤተ ክርስቲያንን የወደዳት ሊያስውባት፣ ሊቀድሳት፣ ከውስጧ ያማረውን ነገር ለማውጣት ሲል ነው ጌታ ቤተ ክርስቲያንን የወደደው። አዎ ይህን ጥቅስ እዚሁ ላይ እናነባለን። ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ ሊያቀርብ ፈለገ ይላል። ሊያስውባት፣ ከውስጧ ያማረውን ነገር ለማውጣት። ሚስቶቻችን ብዙ የሆነ እግዚአብሔር በውስጣቸው ያስቀመጠው ውበት አለ፣ ስጦታ አላቸው፣ ችሎታ አላቸው፣ ድብቅ የሆነ ፖቴንሻል አላቸው። ያንን ፖቴንሻል ልናዳብርላቸው ያስፈልጋል፣ ልናበረታታቸው ያስፈልጋል። በውስጣቸው የተደበቀውን ችሎታ አውጥተው ለጥቅም እንዲያውሉት መርዳት ይኖርብናል። አዎ አንዳንድ ወንዶች የሴቶችን ችሎታ በጣም ይወስናሉ። እንዲያውም እዚህ አሜሪካን ሀገር ከብዙ ዓመታት በፊት ሴት የተፈጠረችው 10 ለመውለድ እና በባዶ እግሯ ለመሄድ ነው የሚል አስተሳሰብ እዚህ ሀገር ባሉ ነጮች ነበር። አንዳንድ ወንዶች በልጅነታቸው ወራት ውብ የሆኑ ሴቶችን ያገቡና በኑሮ ብስጭት፣ በማጎሳቆል የማድ ቤት ገረድ አድርገው በማድያት ተወረው እንዲወድቁ ያደርጓቸዋል። ከዚያም በኋላ እርሷን ቤቱ ጥሎ ኮረዳ ፍለጋ የሚሄድ ሞልቷል። ክርስቶስ ቤተ ክርስቲያንን እድፈት የሌላት፣ የፊት መጨማደድ የሌላት፣ ነቀፌታ የሌላት አድርጎ ለራሱ ሊያቀርባት ስለ እርሷ ራሱን ሰጠ ይላል። ስለዚህ ክርስቶስ ቤተ ክርስቲያንን እንደወደደ ወንዶች ደግሞ እንዲሁ ሚስቶቻችሁን ውደዱ ይላል። ይህንም ያደረገው በውሃና በቃሉ ነው ይላል። በውሃ መታጠብና በቃሉ ነው። ቃሉን አብረናቸው ልንካፈል ይገባል። በቃሉ ወተት ልንመግባቸው ይገባል። በእግዚአብሔር ቃል የተሞላች ሚስት ጥበብ የሞላት ናት። ከጉድፈት የተጠበቀች ንጽሕት ናት። ሚስት ውብ የምትሆነው መጽሐፍ ቅዱሷን አቅፋ ስትኖር ነው። እንደ እግዚአብሔር ቃል በእግዚአብሔር ቃል የምትመላለስ ሴት የከበረች እንቁ ናት። ጌታ ኢየሱስ ዘኬዎስ ቤት ከገባ በኋላ ዘኬዎስ ንስሐ ከገባ በኋላና የዘረፍኩትን ሁሉ አራት እጥፍ መልሳለሁ ብሎ ካለ በኋላ ጌታ ምን አለው? እዚህ ቤት መዳን ገባች አለ። ዘኬዎስ ቤት እዚህ ቤት መዳን ሆነ። ቤታችሁ ውስጥ መዳን ይግባ። ዘወትር በይቅርታ በልበ ሰፊነት አብራችሁ ኑሩ። እንደ ክርስቶስ ሚስቶቻችንን እንውደድ። በዚህ ረገድ ጌታ ክርስቶስ ለጥሩ ባልነት ሞዴላችን ነው። አዎ ለጥሩ ባል ትልቁ ሞዴል ሚስቱን የወደደ ሙሽራውን የወደደ ሕይወቱን አሳልፎ የሰጣት ክርስቶስ። የወንድ ሞዴል በጋብቻ ውስጥ ጌታ ኢየሱስ ነው። ሁለተኛ ለሴትስ ሞዴሏ ማን ነው? ለሴት ሞዴሏ ማን ነው? ለሴትም ሞዴሏ ጌታ ኢየሱስ ነው። ለሴቶችም ሞዴል የሚሆን ባህሪ ያለው ጌታ ለሴት የታዘዘው ምንድን ነው? ሚስቶች ሆይ ለባሎቻችሁ ተገዙ፣ ሰብሚት አድርጉ ነው የሚለው። ስለዚህ ክርስቶስ በፍቅር በመቀበል በመገዛቱ በመታዘዙ የሴቶች ሞዴል ነው። የክርስቶስ ራስ እግዚአብሔር ነው ይላል ጳውሎስ ቆሮንቶስ ውስጥ። የክርስቶስ ራስ እግዚአብሔር ነው። ክርስቶስ ለእግዚአብሔር ራሱ ለሆነው ተገዛ፣ ታዘዘ። የሚስት ራስ ወንድ ነው ይላል። ስለዚህ ሚስቶችም ራሳችሁ ለተባለው ለአባወራው ለባል ተገዙ፣ ታዘዙ። በዚያ መንገድ የክርስቶስ ሞዴል ሆኑ። ፊልጵስዩስ ምዕራፍ ሁለት ላይ ሁላችሁ የምታውቁት አስደናቂ ጥቅስ አለ፣ አነበዋለሁ። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይልና፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ባል ለክርስቶስ እንደሚገባ ክርስቶስ ራሱ ነውና፣ ሴትም ደግሞ ለባሏ ትገዛ፣ ምክንያቱም ባል ራሷ ነውና፣ ትተባበር። ክርስቶስ ራሱን ዝቅ አድርጎ ለአብ እንደተገዛ ሚስትም ራሷን ዝቅ አድርጋ የክርስቶስን ሞዴልነት ተቀብላ ለባሏ ትሁቱን። ወልድ አምላክ ግርማውንና ክብሩን ጥሎ ባሪያ ሆኖ ወደዚች ምድር እንደመጣ እንደሞተ ሚስትም የርሱን ሞዴልነት ተቀብላ ራሷን ፈቅዳ ታዋርድ ዝቅ ታድርግ ወልድ ለአብ ሲናገር ምን አለ? ወልድ አምላክ ለአብ ሲናገር ምን አለ? አምላኬ ፈቃድህን ላደርግ መጣሁ ይለዋል መዝሙር 40 ቁጥር 8 ላይ። እግዚአብሔር ወልድ አብን አምላኬ ፈቃድህን ላደርግ መጣሁ ይላል። ሚስትም ሞዴሏን ተከትላ ባሏን ፈቃድህን ላደርግ መጣሁ ትበል። ለምን? በዚህ ሁሉ ኢየሱስ ይከበራልና ነው። ይሄ ደግሞ እንደ እግዚአብሔር ቃል መሰረት ነውና ነው። እዚህ ላይ አንድ ቁልፍ አለ። የክርስትና ህይወት ቁልፍ የሆነ የድል ህይወት ቁልፍ የሆነ የድል አድራጊነት የአሸናፊነት ቁልፍ የሆነ እሱን ላካፍላችሁ። ለእህቶች ብዙ ጊዜ መገዛት መታዘዝ የሚለው ቃል ይከብዳል። በተለይ በዚህ በነጮቹ አገርማ እንደው አይደፈርም። ይሄ መገዛት ሰብሚት ማድረግ የሚለው እንደ እግዚአብሔር ቃል ነው። ከቃሉ ውጪ ለባልሽ ተገዢ የሚል የለም የለም። ስትታዘዙ ዝቅ ስትሉ ግን ትልቅ ካሳ አለው፣ ትልቅ ዋጋ አላችሁ። የባሎቻችሁን ልብ ጌታ መልሶ ይሰጣችኋል። ሁልጊዜ የሚታዘዝ ነው ስፒሪቹዋል ፓወር ያለው። መንፈሳዊ ድል የሚቀዳጅ ሁልጊዜ ታዛዥ የሆነ ሰው ነው። እግዚአብሔር እናንተ ስትታዘዙ ለእናንተ መንፈሳዊ ስልጣን ያስጨብጣችኋል። የባሎቻችሁ ልብ ሊማረክ ይችላል። በባሎቻችሁ ፋንታ በዚያን ጊዜ በቤታችሁ የምትሰለጥኑ እናንተ ትሆናላችሁ። የባሎቻችሁ ልብ የምታሽከረክሩ እናንተ ትሆናላችሁ። እዚህ ያነበብኩት ክፍል ላይ ስለ ክርስቶስ ፊልጵስ ውስጥ ያለው ስለ ክርስቶስ ሲናገር በክርስቶስ የነበረ ይህ ሀሳብ ይሁን ይልና በእግዚአብሔር መልክ ሲኖር ሳለ ያንን ከምንም ሳይቆጥር የባሪያን መልክ ያዘ ይላል። የባሪያን መልክ በሰው ምሳሌ ሆነ ይላል። ራሱን ባዶ አረገ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይህም ወራዳ ለሆነ የመስቀል ሞት እንኳ ታዘዘ ይላል። እዚህ ላይ አይቆምም። ቁልፉ ይሄ ነው። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አረገው፣ ከስም ሁሉ በላይ ያለውን ስም ሰጠው፣ በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ቁልፉ ይሄ ነው። ክርስቶስ ራሱን ዝቅ አደረገ፣ እግዚአብሔር አብ ከፍ ከፍ አደረገው፣ ከስም በላይ የሆነ ስም ሰጠው፣ ጉልበትም ተንበረከከለት። ስለዚህ መታዘዝና ራስን ዝቅ ማድረግ ትሁት መሆን መንፈሳዊ ስልጣን ያስገኛል። በማታውቁት መንገድ እግዚአብሔር ሞገስ ሰጥቷችሁ ድል ሰጥቷችሁ ትገኛላችሁ። አይ አይሆንም፣ እኔ መብቴን አስከብራለሁ፣ ባሌም አዘኝ፣ ከሱም ጋር ደግሞ የምተባበርበትም ጉዳይ የለኝም ካላችሁ ቁልፉ ከእጃችሁ ወደቀ ማለት ነው። በዚህን ወቅት እግዚአብሔር በእናንተ ሊሰራ አይችልም። የእግዚአብሔርን እጅ አሰራችሁት ማለት ነው። እግዚአብሔር ሊሰራ አይችልም። ችግራችሁን ተወጡት ነው የሚለው። እግዚአብሔር በእናንተ እንዲሰራ ከእናንተ ጋር እንዲሰለፍ ከፈለጋችሁ እንደ እግዚአብሔር ቃል መሄድ ያስፈልጋል። አለበለዚያ እግዚአብሔርን እጅ አስራችሁ ስትታገሉ ትኖራላችሁ። ትሁት ስትሆኑ ነው እግዚአብሔር ለእናንተ መስራት የሚጀምረው። እሱ ጠበቃ ሆኖ ይቆምላችኋል። አሁን እሱ መስራት ይጀምራል። ይሄ በሁሉም ነገር ነው፣ በትዳር ብቻ አይደለም፣ በሌላውም ህይወታችሁ፣ በመስሪያ ቤት አንድ ሰው ቢጎዳችሁ፣ አንድ ሰው ቢያስቀይማችሁ፣ አንድ ሰው ቢበድላችሁ ለእግዚአብሔር ስጡት። ለዚህ ነው በቀል የኔ ነው ያለው። በቀል የኔ ነው እናንተ አትበቀሉ ያለው። ጌታ ሆይ እንዲህ ሆኛለሁ፣ ውጊያው ያንተ ነው፣ አንተ ግባበት ብላችሁ ዞር በሉ። በዚያን ጊዜ እግዚአብሔር መስራት ይጀምራል። እንደዚህ ነው በልጆቹ ሁሉ የሰራው። እንደዚህ ነው ለነ ዳዊት ሁሉ ድል የሰጠበት መንገድ ይሄ ነው። ለልጁ ለክርስቶስ ድል የሰጠበት መንገድ ይሄ ነው። እምቢተኝነት፣ ትዕቢት፣ እኔ ከማን አንሼ ባይነት፣ ራሴን ለማንም አላስገዛም ባይነት፣ በዚህ ጊዜ የእግዚአብሔር እጅ ታሰረ ማለት ነው። ከዚያ በኋላ የችግራችሁ መፍትሄ ከእናንተው ከራሳችሁ መገኘት ይኖርበታል። አዎ ይህም ከባድ ህይወት ይሆናል። ችግሩ እዚህ ላይ ምንድን ነው? ስጋ ነው። ስጋ እሺ አትልም። እኔ ከማን አንሼ፣ እኔ ዋዛ አይደለሁም፣ እስኪ ንኩኝና የሚለው የስጋ ፉከራ መንፈሳዊ አይደለም። እግዚአብሔርን ግን ጻድቁን ፈራጅ ስትጠሩት፣ ጠበቃ የተባለው መንፈስ ቅዱስ ስትጠሩት፣ ጳራቅሊጦስ የተባለውን ከጎናችሁ ጎን ለጎን የሚሄደውን እሱን ስትጠሩት፣ ያን ጊዜ እሱ መረከብ ይችላል፣ እሱ መስራት ይችላል። ጌታ ኢየሱስ ለባልም ለሚስትም ሞዴላችን ነው። ትዳራችን የሚባረከው እርሱ የሰጠውን ሞዴል ተቀብለን ስንኖርበት ነው። ቁልፉ ምንድን ነው? ክርስትና የመሞት ያህል ህይወት ነው። እግዚአብሔር የሚሰራው ለስጋው በሞተ ሰው ላይ ነው። እንደውም ጌታ ኢየሱስ ሲጠራን ኑና ሙቱ ነው የሚለን። የጀርመኑ ቴዎሎጂያን ሂትለር የገደለው ሲናገር ክርስቶስ ሲጠራችሁ ኑና ሙቱ ነው የሚለው የእናንተና የኔ ችግር አልሞት ባይነት ነው። አልሞት አልሞት ስላልን ነው እናስቸግረው። በቸርች ውስጥ የምናስቸግረው፣ በትዳራችን ውስጥ የምናስቸግረው በውስጣችን ያልሞተ ነገር ስላለ ነው። እኛ ስንሞት እርሱ ግን ሕያው ሆኖ በእኛ ይኖራል። ይህን ነው ጳውሎስ የሚለው። እኔ ለክርስቶስ ተሰቅያለሁ፣ አሁን ግን ክርስቶስ በእኔ ውስጥ ይኖራል። ምስጢሩ ይሄ ነው። የድል ሕይወት ቁልፉ ይሄ ነው። ባልሞተ ሰው ላይ ግን ክርስቶስ መስራት አይችልም። መንፈስ ቅዱስ መስራት አይችልም። ስጋ ሁልጊዜም ይፈራገጣል። ይሄ ነው የብዙ ክርስቲያኖች ችግር፣ የሁላችንም ችግር እዚህ ላይ ነው። ሞዴላችንን እንምሰል፣ ክርስቶስ ኢየሱስ። ይሄ ሁሉ እንዴት ይሆናል? ከባድ ነው። እንዴት እንደዚህ መኖር ይቻላል የሚል ጥያቄ ተገቢ ነው። እንግዲህ ለዚህ ነው መንፈስ ቅዱስ የሰጠን። ኃይሉ የሚገኘው ከመንፈስ ቅዱስ ነው። በእናንተና በእኔ ጥረት የሚደረግ የለም። ያለ እኔ አንዳች ልታደርጉ አትችሉም ያለውን አስታውሱ። ጌታ ኢየሱስ ያለ እኔ አንዳች ልታደርጉ አትችሉም። የሚሳካውን ጋብቻ የሚያግዝ ጌታ መንፈስ ቅዱስ ነው። ራስን ለእርሱ መስጠት ነገሮችን ቀላል ያደርጋል። ስለዚህ እግዚአብሔር ይርዳል። ሙሴን በላይ በተራራው ላይ እንዳሳየሁህ እቅድ መሰረት የማደሪያውን ድንኳን ስራው እንዳለው ትዳራችንንም ጋብቻችንንም እግዚአብሔር በሕያው ቃል ውስጥ በገለጸልን መሰረት ልንሰራው ያስፈልጋል። ያን ጊዜ ድሉ የእኛ ይሆናል። እግዚአብሔር ይመስገን። ደግሜ ቃሉን አንብቤ አበቃለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እሷ ራሱን አሳልፎ ሰጠ። ልድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱን እና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ይላል ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። ይሄ ነው የእግዚአብሔር ቃል ለእኛ የተሰጠን። ምናልባት ባሎቻችሁ መንፈሳዊ ካልሆኑ፣ ባሎቻችሁ የእግዚአብሔር ቃል ብዙ የማይጥማቸው ከሆኑ እንግዲህ እዛ ላይ ሸክሙ እናንተ ላይ ሊበዛ ይችላል። ነገር ግን ጸልዩላቸው። እናንተ የእውቀትን ቃል ስለምታውቁ ጸልዩላቸው። በፍቅር ለማሳየት ሞክሩ። ባረማመዳችሁ፣ ባካሄዳችሁ ክርስቶስን በእናንተ ውስጥ ይዩ። ሞዴሉን በእናንተ ውስጥ ይዩ። እግዚአብሔር ይርዳችሁ። እግዚአብሔር ይባርካችሁ። ላዳመጣችሁኝ አመሰግናለሁ። እንግዲህ እዚህ ላይ ላቁምና ምናልባት ለመጨመርም የምትፈልጉ ወንድሞች እህቶች ካላችሁ ማይክሮፎኑ በእጃችሁ ነው። በመዝሙሩም ማገልገል ከፈለጋችሁ ጌታ ይባርካችሁ። እኔ እንግዲህ እዚህ ላይ ቁሜ እወጣለሁ። ጌታ አብዝቶ ይባርካችሁ። ማይክ ፍሪ።